Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ጥር 4 2013 የጋቢና ቪኦኤ መሰናዶ ጀመረ። የአዲስ አበባ ከተማ መስተዳደር 28,000 ለሚሆኑ ሥራ አጥ ወጣቶችና ሴቶች የሥራ ዕድል መፍጠሩን አስታውቋል።
ዲግሪ ተማሪ ነበርኩኝ። ከዚህ በፊት ሥራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚህ በፊት የሰራሁት ምንም አይነት ሥራ የለኝም። የደረቅ ቆሻሻ አወጋገድ ነኝ። አዎ፣ ደረቅ ቆሻሻ እንዴት ማስወገድ እንዳለብን፣ በምን አይነት ማስወገድ እንዳለብን፣ የሚቃጠልና የማይቃጠል አይነት ቆሻሻ እንዳለ፣ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደናል።
በዚህ ዙሪያ ዘገባ ይኖረናል። የ30 ዓመቱ የጅማ ዩኒቨርሲቲ ሪፈራል ሆስፒታል ባዮሜዲካል ኢንጂነር ሀብታሙ አባፎጊ የ2020 የአፍሪካ ወጣቶች ሽልማት ወይም አፍሪካን ዩዝ አዋርድስ ተሸላሚ መሆኑ ተነግሯል። የምሽቱ እንግዳችን ነው።
መውሰድ የነበረባቸው አፍሪካን ኢንተርፕረነርሺፕ አዋርድ ነው። አሁን 6 ሀሳቦች በትልቅነት ተመረጡ። 4 የወጣት ሀሳቦች በሚልና ቶፕ አውትስታንዲንግ እና በአፍሪካ ላይ ያልተሞከሩ ቢዝነስ ሀሳቦች ናቸው በሚል ካቴጎሪ ነበር የተመረጥኩት።
ዘገባ ይኖረናል። በተመሳሳይ 20 የሚሆኑ መተግበሪያዎችን የሰራ የ17 ዓመት የፈጠራ ወጣትም እናስተዋውቃቸዋለን። ሌሎች ዘገባዎችንም አካተናል። መርሃ ግቡን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ደግሞ ስመኝሽ የቆየ ከእናንተ ጋር ለማምሸት ዝግጅታችንን ጨርሰናል። አብራችሁን ታመሹ ዘንድ እየጋበዝን ወደ ዜናዎቹ እናልፋለን።
አመሰግናለሁ ኤደን። በቤንሻንጉል ጉምዝ ክልል ድባጤ ወረዳ ዱለቲ በመትባል ቀበሌ ውስጥ ታጣቂዎች ዛሬ ማለዳ ላይ በፈጸሙት ጥቃት ቢያንስ 60 ሲቪሎች መገደላቸውን የአይን እማኞችና ከጥቃቱ ያመለጡ ለአሜሪካ ድምጽ ገልጸዋል። ተገድሏል የተባለውን ሰው ቁጥር ባያረጋግጡም ጥቃቱ መፈጸሙን በስፍራው የሚገኙ አንድ ወታደራዊ ቃል አቀባይ አረጋግጠዋል። አካባቢው በፌዴራል መንግስት ግብረ ኃይል ቁጥጥር ስር ከዋለ ወዲህ እንዲህ አይነት ጥቃት ሲፈጸም የዛሬ ማለዳው የመጀመሪያ ነው። ዘገባውን ከባህር ዳር ያደረሰችን አስቴር ምስጋናው ናት። ማይካድራ ላይ በተካሄደው ጭፍጨፋ የተጠረጠሩ 2 ግለሰቦችና ተባባሪ ናቸው የተባሉ ሌሎች 3 ሰዎች ዛሬ በፌዴራል ከፍተኛ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ምርመራውን የያዘው ፖሊስ በተጠርጣሪዎቹ ላይ የሰውና የሰነድ ማስረጃዎችን ሲያሰባስብ መቆየቱን ለፍርድ ቤቱ ማሳወቁንና 2 ተጠርጣሪዎች ጭፍጨፋው እንዲፈጸም ካደረጉ በኋላ ወደ አዲስ አበባ ሸሽተው በተባባሪነት የተያዙት 3 ሰዎች ቤት ውስጥ መሸሸጋቸውን ማስረዳቱን ዘገባው ጠቁሟል። ፖሊስ ከተጠርጣሪዎቹ መኖሪያ ቤቶች ማስረጃዎችን ማሰባሰቡንና ለቴክኒክ ምርመራ ወደሚከተለው አካል መላኩን ገልጾ የ14 ቀን ተጨማሪ ምርመራ ጊዜ እንዲፈቀድለት መጠየቁን የዜና አገልግሎቱ ዘግቧል። ተጠርጣሪዎቹ የዋስትና መብት እንዲከበርላቸውና ጉዳያቸውን በውጭ ሆነው እንዲከታተሉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎ ፖሊስ ከጠየቀው የ14 ቀን ምርመራ ጊዜ 11ን ፈቅዶ ተለዋጭ ቀጠሮ መስጠቱን የዜና አገልግሎቱ አክሎ ዘግቧል። የሱዳን ወታደሮች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስትር አስታውቋል። የሱዳን እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው ሲል የከሰሰው የውጭ ጉዳይ ሚኒስትር በሁለቱ ሀገሮች መካከል ያለው የድንበር ጥያቄና ውዝግብ መፍትሄ እስኪያገኝ ቀደም ሲል በደረሱበት መግባባት መሰረት በየነበሩበት እንዲቆዩ አሳስቧል። ይህ በእንዲህ እንዳለ በህዳሴ ግድብ ዙሪያ ለመነጋገር ከትላንት በስቲያ እሁድ በኢንተርኔት የተገናኙት የኢትዮጵያ፣ የሱዳንና የግብጽ የውጭ ጉዳይ ሚኒስትሮች ያለምንም ስምምነት ተለያይተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ ሱዳን አዲስ ሀሳብ ማንጸባረቋን ጠቁመዋል። የሶማሌ ክልል ብልጽግና ፓርቲ በትላንትናው ዕለት ባካሄደው ስብሰባ የክልሉ ምክር ቤት መቀመጫ በ25 እንዲጨምር መወሰኑን የክልሉ ኮሚኒኬሽን ቢሮ አስታውቋል። የክልሉ ኮሚኒኬሽን ምክትል ቢሮ ኃላፊ ወይዘሮ ሂቦ አህመድ ለአሜሪካ ድምጽ በሰጡት ቃል ውሳኔው ከ2007 ምርጫ በኋላ የተፈጠሩ አዳዲስ ወረዳዎችን የሚያካትት ነው ብለዋል። ክልሉ ከዚህ በፊት በነበሩ 67 ወረዳዎች ላይ መሰረት ያደረገ 275 ተወካዮች የነበሩት ሲሆን ከዚያ በኋላ አዳዲስ ወረዳዎች በመፈጠራቸው እያንዳንዳቸው አንድ ተወካይ እንደሚያስፈልጋቸው ተገልጿል። በዚህም ከ2013 ምርጫ በኋላ የሶማሌ ክልል ምክር ቤት 300 ተወካዮች ይኖሩታል ተብሎ ይጠበቃል። ዘገባውን ከድሬዳዋ ያደረሰን አዲስ ቸኮል ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ የአሜሪካ ድምጽ ራዲዮን ትላንት ጎብኝተዋል። ሚኒስትሩ በጉብኝታቸው ወቅት የዩናይትድ ስቴትስን የስርጭት አገልግሎት ተቃዋሚነት እንዲሁም የአሜሪካን ልዩነት ለዓለም የሚያሳዩ ታሪኮችን የማቅረብን አስፈላጊነት አስመልክቶ መልእክት ያስተላለፉ ሲሆን ለቀረበላቸው ጥያቄዎችም መልስ ሰጥተዋል። አሜሪካ ጥሩና ታላቅም ነች። መሰረታችንን የሚያይ ሁሉ ይህንን ይገነዘባል። ይበልጥ ጥራት ላለው ህብረትም ዘወትር እንጥራለን ብለዋል ፖምፒዮ። የሥራ ዘመናቸው ከፕሬዝዳንት ትራምፕ አስተዳደር መሰናበት ጋር በቅርቡ የሚያበቃው ፖምፒዮ መንገዱን ተሻግሮ በሚገኘው የተወካዮች ምክር ቤት ላይ ሰሞኑን ስለተፈጸመው ሁከት አልተናገሩም። የአሜሪካ ድምጽ ለመላው ዓለም በ46 ቋንቋዎች በራዲዮ፣ በቴሌቪዥንና በኢንተርኔት የሚሰራጭ የዩናይትድ ስቴትስ መንግስታዊ የዜና ተቋም ነው። የኮሮና ቫይረስን አመጣጥና መነሻ የሚያጠና የዓለም የጤና ድርጅት ባለሙያዎች ቡድን በዚህ ሳምንት ውሃን ከተማ እንደሚገባ ቻይና ዛሬ አስታወቀች። ከሲንጋፖር የሚነሳው 10 ባለሙያዎች ያሉት ቡድን ከነገ በስቲያ በቀጥታ ወደ ውሃን ከተማ እንደሚበር የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዣኦ ሊጂያን ተናግረዋል። ቻይናውያኑ ኮሮና ቫይረስ የተነሳው ቻይና ውስጥ ሳይሆን ሌላ ሀገር እንደሆነ የሚናገሩ ሲሆን በኮቪድ-19 ምክንያት የተፈጠረ ገጽታቸውን ለማስቀየር እየጣሩ መሆናቸው ይታወቃል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
መኝሽ ቆየን ለዜናዎቹ እናመሰግናለን። ጋቢና ቤ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ወደ ቀዳሚው ርዕስ እንሻገር። የአዲስ አበባ ከተማ መስተዳደር ሰሞኑን 25,000 ለሚሆኑ ስራ አጥ ወጣቶችና ሴቶችን በተለያዩ የስራ መስኮች ለሁለት ሳምንታት አሰልጥኖ የስራ እድል መፍጠሩን አስታውቋል። ወጣት ገመዳዳባና ሌሎች ወጣቶችም ከዚህ እድል ተጠቃሚ መሆናቸውን ለአሜሪካ ድምጽ ገልጸዋል። ወጣቶቹ ከከፍተኛ ትምህርት ተቋማት ተመርቀው ስራ ሳያገኙ ለአመታት መቆየታቸውን ገልጸው ዘንድሮ በከተማ መስተዳደሩ የስራ እድል ፈጠራ ተጠቃሚ መሆናቸውንም አስታውቋል። ፀሐይ ዳምጠው ዝርዝር አላት።
ወጣት ገመዳዳባ የአዲስ አበባ ከተማ ነዋሪ ሲሆን በ2010 ዓ.ም ነው በመጀመሪያ ዲግሪ እንደተመረቀ የምናገረው። ይሁን እንጂ ስራ ለመቀጠርም ሆነ ተደራጅቶ ለመስራት እድል እንዳልቀናው ጠቅሶ ያለፈበትን ሁኔታ እንዲህ ገልጿል።
አማማቶ ጂለኝ ልቀምኔ ወጂ ደባንት
እስካሁን ስራ የለኝም። የመደራጀት እድል አላገኘሁም። አሁን ነው እድሉን አግኝቼ የተደራጀሁት። የተሰማራሁበት መስክ መንገድ ጥገና ነው። የተማርኩት ደግሞ የመምህርነት ሙያ ነበር። ነገር ግን የከተማ አስተዳደሩ ስልጠና ሰጥቶኛል። እንደኔ ሀሳብ ማንኛውም ሰው ተስፋ መቁረጥ የለበትም። እኔ በጣም ነበረ ስራ ለመፈለግ የተንከራተትኩት፣ ግን በቀኑ ዛሬ ስራ አግኝቻለሁ። ዋናው ስራው ከተገኘ በኋላ የሚገኘውን ገንዘብ በአግባቡ መጠቀም ነው። ዛሬ የተገኘውን ዛሬ መጨረስ የለብንም ብዬ አስባለሁ።
ጅጅሩ ቀባጅ ዴተኒን ከንያል
ወጣት ሀያት ጠሃ የስራ እድል ከተፈጠረላቸው ውስጥ አንዷ ናት። ወጣቷ የከተማ ጽዳትና ቆሻሻ ማስወገድ ላይ ነው የተሰማራችው።
ዲግሪ ተማሪ ነበርኩኝ። ከዚህ በፊት ስራ አልነበረኝም። ትምህርት የጨረስኩት በቅርቡ ነው እና ከዚህ በፊት የሰራሁት ምንም አይነት ስራ የለኝም። የደረቅ ቆሻሻ አወጋገድ ላይ ነው። ደረቅ ቆሻሻ እንዴት ማስወገድ እንዳለብን፣ በምን አይነት ማስወገድ እንዳለብን፣ የሚቃጠልና የማይቃጠል አይነት ቆሻሻ እንዳለ፣ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደናል። ከኔ በፊት የነበሩ ተማሪዎች ወይም ተመርቀው ያሉ ተማሪዎች ከኔ በላይም የስራ እድኖራቸው ተመርቀው የተቀመጡ ተማሪዎች አሉ። ግን ያው ተመርቄ ያለው ብዬ ከመቀመጥ እየሰራው እንግዲህ አብዛኛው ወጣት ተመርቄ ተቀምጫለሁ እኔ እንዲህ ተምሬ ምናምን ቆሻሻ ዘራ ምናምን ብዙ አይነት የስራ መናቅ እንትኖች አሉ ማለት እኔም ስለደረሰብኝ ማለት ነው ስነግራቸው። ያው ማስተላለፍ የምፈልገው የሰው ልጅ ወደ ትልቅ ደረጃ ማደግ የሚችለው ትልቅ ላይ መሆን የሚችለው ከትንሽ ተነስቶ ሲሰራ ነው እና ያው የስራ መናቅ ባህላቸውን ቢተው ወጣቶች ማስተላለፍ የምፈልገው መልዕክት እሱ ነው።
ላለፉት 2 አመታት ስራ ፍለጋ የተንከራተተ ወጣት መዝገቡ አቁማ አሁን በግንባታ ሙያ ወደ ስራ መግባቱን ይናገራል።
ካናንዱ ሮጂ ዳባራ
እኔ ስራ አጥ ነበርኩኝ። ተምሬ ተመርቄ ስራ አጥቼ 2 አመት ስራ ፍለጋ ላይ ነበርኩ፣ ግን አልተሳካልኝም ነበር። በአፕላይ ጂኦግራፊ ነበር የተማርኩት። አሁን በግንባታ ዘርፍ ላይ ነው የተሰማራሁት። የስራ እድል ፈጠራው ተጠቃሚ በመሆኔ ደስ ብሎኛል።
ኩነው ሙሳቲፍሞ ባየነት ቶሌራ
የሰው እጅ ያዩ ልጆች ማሳደግ ከባድ ነው የምትለው የአምስት ልጆች እናት ወይዘሮ መቤት ካሳውን ለ9 አመታት በወንድሞቿ ድጋፍ እንደኖረች ገልጻ አሁን የከተማ አስተዳደሩ በፈጠረው የስራ እድል የከተማ ግብርና ስራ ላይ መሰማራቷን ተናግራለች።
ስራ የለኝም። ያው አንዳንድ ወንድሞቼ ከውጭ በሚረዱኝ ሁኔታ ነው የምኖረው እንጂ መተዳደሪያም የለኝም። በከተማ ግብርና ስራ ላይ ክፍለ ከተማችን በመከታተል በወረዳው ላይ ባለው ከተማ ግብርና በንማነብ ስራ ላይ ተመልምለን በፍላጎታችን ስልጠናችንን ወስደን እነሱም ጥሩ ክትትል አድርገውልናል። እግዚአብሔር ስጣቸው። ነገሩን በማፋጠን ቦታ በመስጠት ስልጠና በመስጠት እዚህ አድርሰውናል። ለቀጣይ ሁኔታ ዘላቂ ያለው የስራ እድል ፈጠራ ሆኖልን ጥሩ ህይወት እንደምንኖር ባለሙሉ ተስፋ ነን። መሬቱን ተረክበን እንገኛለን። አሁን ለስራችን የሚያግዝ ግብዓት እንደ ቀፎ ያለ እና ከስልጠና ውጪ ያው ቀፎዎችንም ሰጥተውናል፣ ቦታም ሰጥተውናል።
የስራ አጥ ቁጥር መጨመር ያሳሰበው የአዲስ አበባ ከተማ አስተዳደር መፍትሄ ማበጀት ነበረበት ያሉት በምክትል ከንቲባ ማዕረግ የመዘጋጃ ቤት ዘርፍ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የወሰደውን እርምጃ ገልጿል።
የስራ አጥና የጎዳና ተዳዳሪ ቁጥርን በከፍተኛ መጠን እየጨመረ በመሆኑ ችግሩን በሚቀርፍ መልኩ ካልተሰራ ከተማዋን ለከፍተኛ ማህበራዊ ብሎም ፖለቲካዊ ቀውስ ይዳርጋል። ስለሆነም ይህንን የተገነዘበው አዲሱ የለውጥ አመራር ከተማዋን ውብና አረንጓዴ በማድረግ ለ28162 ዜጎች የስራ ዕድል የሚፈጥር እቅድ በመንደፍ 1 ቢሊዮን ብር በላይ ለስራው በመመደብ የስራ ምልመላ፣ የቦታ ዝግጅትና የስልጠና ተግባራትን በአንድ ወር ውስጥ በማከናወን በዚህም መሰረት ባለፈው አንድ ወር ውስጥ 28162 ዜጎችን በመለየት የስራ ዕድል እንዲፈጠር ተደርጓል።
በከተማው 28,000 ወጣቶችና ሴቶች የስራ እድል ተጠቃሚ ሲሆኑ በተሰማሩበት መስክ ውጤታማ እንዲሆኑ 1 ቢሊዮን ብርና የመስሪያ ቦታ ከ2 ሚሊዮን ካሬ ሜትር ቦታ ጋር ተዘጋጅቶ መሰጠቱን ኃላፊው ገልጿል። የአሜሪካ ድምጽ ያነጋገራቸው ወጣቱ ስራ የመናቅ ልምዱን መቅረፍ አለበት ሲሉ መልእክት አስተላልፈዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ሀይንና እንግዶቿን እናመሰግናለን። ጋቢና ቪኦኤ መደመጡን ይቀጥላል። የ30 ዓመቱ የጅማ ዩኒቨርሲቲ ሪፈራል ሆስፒታል ባዮሜዲካል ኢንጂነር ሀብታሙ አባፎጊ የ2020 የአፍሪካ ወጣቶች ሽልማት ወይም አፍሪካን ዩዝ አዋርድስ ተሸላሚ መሆኑን ይናገራል። ወጣቱ ለዚህ ሽልማት የበቃው የኮቪድ-19 ወረርሽኝን ለመከላከል ከሚውሉ ቴክኖሎጂዎች መካከል በጨረር ወይም አልትራቫዮሌት በመታገዝ የሚያስወግድ ቴክኖሎጂ በመስራቱ መሆኑን ተነግሯል። ወጣቱ በግሉ በመሰረተው ሲምቦና አፍሪካ ሄልዝ ኬር ሪሰርች ኤንድ ዴቨሎፕመንት ተቋም ውስጥ ስራ አስኪያጅ ሲሆን ለሌሎች ወጣቶችም የስራ እድል መፍጠሩን ለጋቢና ቪኦኤ ይገልጻል። ናኮር መልካ በስልክ አነጋግሮታል። ዘገባው ሀብታሙ ስለ አፍሪካ ዩዝ አዋርድስ ወይም የአፍሪካ ወጣቶች ሽልማት ምንነት በማብራራት ይጀምራል።
ስሜ ጂነኖች ፍቃዱ እባላለሁ። ከዚህም በፊት ወለጋ ዩኒቨርሲቲ በጤና ሳይንስ ኢንስቲትዩት አስተማሪ ነበርኩ። አሁን የሚገኘው በቻይኒስ ዩኒቨርሲቲ ኦፍ ሆንግ ኮንግ የ3ኛ ዲግሪ የፒኤችዲ በፋርማሲ ትምህርት ዘርፍ ተማሪ ነኝ እና አሁን እዚህ ከመጣ ወደ 5 ወራትን አስቆጥሬ ያለው።
በፌስቡክ ማህበራዊ ትስስር ድረገጽ ላይ ለአፍሪካ ወጣቶች የትምህርት እድል ሊያመቻች የሚችል ፕሮግራምን በተመለከተ ወይም መርሃ ግብርን በተመለከተ ከዩኒቨርሲቲው አመራሮች ጋር ውይይት እንዳደረግ ጽፋን እና እስቲ ስለ እሱ አጫውተኝ። መርሃ ግብሩ እንዴት ነው ተግባራዊ ሊሆንስ የሚችለው?
እዚህ ከመጣው በኋላ እኔ ያየሁት ብዙ ነገሮችን አይቻለሁ። በኢትዮጵያ እና በአፍሪካ የትምህርት ስርዓቱ በቲዮሪ ላይ ወይም በላብራቶሪ ያልታገዘ ነው እና እዚህ ያለው ደግሞ ኦልሞስት በፕራክቲካል እና በላብራቶሪ የታገዘ ነው።
በተግባር የታገዘ ነው።
በተግባር የታገዘ ነው እና በጣም ልዩነት አለን እና ከዛ ተነስቼ ነው ያየሁት አፍሪካም ተጠቃሚ መሆን አለባት። ስፔሻሊ ደግሞ አፍሪካ እምቅ የተፈጥሮ ሀብት አላት። እዚህ ደግሞ በጣም የተሟላ ላብራቶሪ አላቸው። ስለዚህ እንደመጣሁ የተማሪዎች ሪፕሬዘንታቲቭ ሆኜ የሚሰማኝ ይሄን ነገር መጠየቅ ነበረብኝ። ያ ደግሞ ሊንኬጅ ወይም ትስስር መፍጠር አፍሪካ ዩኒቨርሲቲ እና እነዚህ ያሉ የተደራጁ ዩኒቨርሲቲዎች ጋር ትስስር ከፈጠር በኋላ በተለያዩ ድጋፍ አፍሪካ ተጠቃሚ እንድትሆን እያሰብኩ ነበረ። ከዚህም በፊት ጠይቄያለሁ። ዛሬ ደግሞ ስብሰባውን በዛኛው ኤሪያ ነበረ እና ዛሬ የዩኒቨርሲቲው ቫይስ ቻንስለር ፕሮፌሰር ሮኪ ቱዋን እና እንግዶች የተጋበዙት ከአርሜኒያ፣ ከኢንዲያ እንዲሁም ከተለያዩ ሀገሮች የተጋበዙ እና ብዙ ተማሪዎችም ነበሩ።
ስንት የአፍሪካ ተማሪዎች ተሳትፈዋል?
በዊት ላይ ከአውሮፓም የተሳተፉ አሉ፣ ከኤሽያም የተሳተፉ ስፔሻሊ ከቻይና የተሳተፉ ከሆንግም የተሳተፉ አሉ። እንዲሁም የዩኒቨርሲቲው አመራርና ወደ 12 ሰዎች ሆኔ ነው እንትን እያደረግ ነው። ከአፍሪካ እኔ ነኝና ስለዚህ ግድ ኢትዮጵያ ወክዬ ሳይሆን አፍሪካ ወክዬ መጠየቅ አለብኝና የተጋበዝኩም በስብሰባው ላይ አፍሪካን ወክዬ ነው፣ የአፍሪካን ተማሪዎችን ወክዬ ነው የጠየቅኩትም። አፍሪካን ወክዬ አፍሪካ እምቅ ናቹራል ሪሶርስ ወይም ደግሞ ተፈጥሮ ሀብት አላት፣ ግን አልተጠቀምንበትም። ይሄ ደግሞ ባለን የኢኮኖሚ የባጀት እጥረት ስላለ እዚህ ደግሞ የተማሪ እስካሁን ፒኤችዲ ያለው ስራ እስከማጣ ላይ ደርሰዋል እነሱ። ስለዚህ ሊንክ ትስስር ብንፈጠር አፍሪካን ተጠቃሚ ትሆናለች። እዚህ ያሉ ሰዎችም ለምርምራቸው በተፈጥሮ ላይ ስፔሻሊ በቴክኖሎጂ በእርሻ እንዲሁም በጤና ላይ ምርምር ካረጉት የአፍሪካም ተጠቃሚ ትሆናለች ብዬ ነው ጠየቅኩት።
ምን አይነት መልስ ነው የሰጡ?
የዩኒቨርሲቲ ፕሬዚዳንትም ከዚህም በፊት ጥያቄውን እንደሰማና ከተለያዩ ዩኒቨርሲቲ ስፔሻሊ ከዩናይትድ ኪንግደም፣ ማሌዥያ፣ ሜክሲኮ ጋር ከዚህም በፊት እየተመካከሩ ነበር እና እኛ ያሰምነው አፍሪካ ላይ ኢንቨስት ማድረግ ነው። ፓርቲኩላሪ ደግሞ ከዚህም በፊት በሳውዝ አፍሪካ እና ግብጽ ላይ ትስስር ፈጥረናል። አሁን ደግሞ ትኩረታችን ወደ ምስራቅ አፍሪካ በኢትዮጵያ፣ ታንዛኒያ፣ ኬንያ እዛ አካባቢ ያሉት ሀገሮች ላይ ወጣቶች ላይ ዩኒቨርሲቲዎች ላይ ትስስር ካረግን በኋላ ትውልዱ ተጠቃሚ እንደሚሆን እኛም ተስማምተናል። በቀጣይ ደግሞ ከዩኒቨርሲቲውም አመራር ከተለያዩ ዩኒቨርሲቲዎች ጋር ተጨባጭ የሆነ ነገር እንሰራለን ብለን ፕሮሰሱ ተጀምሯል።
ትስስሩ በምን አይነት መልኩ ነው የሚሆነው? በየትኛው መንገድ ነው ይህንን እቅድ ለማሳካት ያሰባችሁት? በምን ያህል ጊዜ ውስጥ ምን ያህል ተማሪዎችስ የሚለውን የተነሳ ነገር ካለ
የትኛው ጊዜ አቺቭ እናደርጋለን አላማችን የሚለው አልተወሰንም። አሁን ባለን የበሽታ ሁኔታና ከሰዎቹም ጋር ከዩኒቨርሲቲ አመራር ጋር ፊዚካሊ ተገናኝተን ውይይት ማድረግ ይከብዳል። በአሁኑ ጊዜ የኮቪድ ሁለተኛ እንደገና ስለተነሳ ማለት ነው አሁን ሁሉም ስብሰባ ትምህርቱም ይሁን በኦንላይን ወይ ደግሞ በዙም ነው። ስለዚህ አሁን የታሰበው አላማችን ማሳካት በመልቲ ዳይሬክሽን ነው፣ በተለያየ ነው። ከዚህም የሚሄዱ የምርምር ግሩፕ ይኖራል፣ ወደ አፍሪካ ይሄዳል። ከሙሉ ፋሲሊቲ ከሙሉ ላብራቶሪ ድጋፍ ጋር ይሄድና እዛ ተማሪዎቹን እያስተማረ እንዲሁም ከአፍሪካ እዚህ መጥቶ ተማሪዎች በልምድ ያገኛሉ። እንዲሁም ዩኒቨርሲቲውን በተለያየ ጊዜ ተጨባጭ ነገር በቴክኖሎጂ ላይ በእርሻ እንዲሁም በጤና ላይ ለተለያየ ሪሰርች ይሰራል። ከዚህም በፊት ካለው ለየት ይላል፣ ተጨባጭ ነገር ነው።
በውጭ ሀገር ሄደው ትምህርታቸውን መማር የሚፈልጉ ወይም ነፃ የትምህርት እድል ማግኘት የሚፈልጉ ተማሪዎች ወይም ወጣቶች ሊኖሩ ይችላሉ እና እስቲ ከአንተ ልምድ እንነሳ።
ብዙን ጊዜ ስኮላርሺፕ እየፈለግኩ ነበረ እኔ ቢያንስ ወደ 71 ጊዜ ስኮላርሺፕ ሞክሬ ያለው ያው 72ኛ ላይ ነው የተሳካልኝ ማለት ነው። ስለዚህ ወጣቱ ምን ማድረግ እንዳለበት፣ ወጣቱ ደግሞ ስኮላርሺፕ የት አገኛሉ ብሎ ጎግል ላይ ሰርች በማድረግ አሁን ውጭ ሀገር ትምህርት ላይ ላሉት ደግሞ ሲነሮቹን መጠየቅ እንዴት አፕላይ ማድረግ፣ ከውጭ ሀገር ያሉ ሰዎች ደግሞ ያው ትውልዳችን ማገዝ አለብን ብዬ አስባለሁ።
በሆንግ ኮንግ የቻይና ዩኒቨርሲቲ የፋርማሲ ሶስተኛ ዲግሪ ወይም ዶክተሬት ተማሪ ጂኔኑስ ፈቃዱ፣ በአድማጮች እና በጋቢና ቪኦኤ ስም በጣም አመሰግናለሁ።
እኔም አመሰግናለሁ።
ናኮርና እንግዳውን እናመሰግናለን። አድማጮች፣ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ያሰናዳንላችሁ የጋቢና ቪ መሰናዶ መደመጡን ይቀጥላል። ቀጣዩ እንግዳችን ደግሞ እዮብ ተስፋዬ ይባላል። የ17 ዓመት ታዳጊና የ11ኛ ክፍል ተማሪ ነው። በትምህርቱም የደረጃ ተማሪ ነው። ከሁለት ዓመት በፊት ማለትም ከ15 ዓመቱ ጀምሮ መስራት የጀመራቸው ከ20 ያላነሱ ማስተግበሪያዎች ወይም አፕሊኬሽኖች አሉት። ተማሪ እንደመሆኑ በዋናነት በትምህርት ዙሪያ ያተኮሩ ማስተግበሪያዎችን እየፈጠረ ያለ ሲሆን 3 መተግበሪያዎች በፕሌይ ስቶር ውስጥ እንዳሉት ይናገራል። ወደፊትም የሶፍትዌር ኢንጂነር መሆን ፈልጋለሁ የሚለው ይህ የድሬዳዋ ወጣት ዘጋቢያችን አዲስ ቸኮል አግኝቶ አነጋግሮት ነበር። እንደሚከተለው ይሰማል።
ስሜ እዮብ ተስፋዬ ይባላል። የምማረው 11ኛ ክፍል ነው እና የሞባይል አፕሊኬሽኖችን ነው የምሰራው። እኔ እስካሁን ድረስ ወደ 20 የሚጠጉ አፕሊኬሽኖችን ሰርቻለሁ።
እዮብ ተስፋዬ የሰራቸው የተንቀሳቃሽ ስልክ ማስተግበሪያዎች በዋናነት በሶስት የሚከፈሉ ናቸው። አብዛኞቹ ማስተግበሪያዎች የሚካተቱበት የመጀመሪያው ምድብ ትምህርት ነክ ማስተግበሪያዎች ናቸው። በሁለተኛው ምድብ የመጫወቻ ወይም የጌም ማስተግበሪያዎች የሚገኙ ሲሆን፣ ሶስተኞቹ ደግሞ ልዩ ልዩ ግልጋሎቶችን የሚሰጡ የስራ ማስተግበሪያዎች ናቸው። ከፊሎቹን ትምህርት ነክ ማስተግበሪያዎች እዮብ ያብራራልናል።
በቅርብ ከሰራኋቸው ስጀምርልህ፣ በቅርብ የሰራሁት ተማሪ ፕላነር የሚባል አፕሊኬሽን ነው። ያም አፕሊኬሽን እንግዲህ ጥቅሙ የክላስ ስኬጅላቸውን ማለትም የክፍል ፕሮግራማቸውን በቀናት የተካፈለ ፎልደር አለ እዚህ ጋር እንደምታዩት እስከ ቅዳሜ ድረስ እዛ ውስጥ እንዲጨምሩና በቀላሉ አክሰስ ማድረግ እንዲችሉ ያደርጋል ማለት ነው ይህ አፕሊኬሽን። ሌላኛው ደግሞ የዚህ አፕሊኬሽን ጥቅም ኤግዛም ሪዛልታቸውን በቀላሉ እዚህ እያስቀመጡ አቬሬጃቸውንና ቶታል ከመቶ ስንት እንዳመጡ ማወቅ ያስችላል ማለት ነው። ሌላው ደግሞ ኢትዮ ስቱደንትስ የሚባል አፕሊኬሽን ሰርቼ ነበረ። ይህም ወደ 1000 ተጠቃሚ አፍርቶ ነበረ። በጊዜው በኮሮና ትምህርት ዘጋ አካባቢ ነበር የሰራሁት። ይህም ደግሞ ተማሪዎች እንዳይዘናጉ ምናምን ነበር አድርጌ የሰራሁት። በውስጡ ያሉት ነገሮች እርስ በርስ መነጋገር ይችላሉ። ቻት ፕራይቬት ቻት ሳይሆን እርስ በርስ የሆነ ሰው ይጠይቃል የሆነ ነገር፣ ከዛ በኋላ መመለስ ያስችላቸዋል ማለት ነው። ከዛ ሌላው ደግሞ ከኛ ከአድሚን የሚለቀቁ የሶፍት ኮፒዎችን ምናምን ሃንዳውቶች ምናምን ነገር እኛ እንለቃለን። እነሱ ደግሞ የሚያገኙበት ጥቅም ነበረው ማለት ነው።
አሁን እዚህ ትምህርት ቤቶች ይጠቀሙበት የበለጠ ተማሪዎቻቸውን ለመድረስ ይላቸዋል ማለት ነው።
እንደዛ አስቤ ነበር። ያው ያነጋገርኳቸው ትምህርት ቤቶች ግን የሉም። እስኪ እነሱንም አስቤያለሁ። ሌላው ደግሞ ያው እዚህ ጋር ፊዚክስ የሚባል አፕሊኬሽን አለኝ። እዚህ ጋር የታዋቂ የፊዚክስ ሰዎችን ታሪክ እዚህ ጋር ያስረዳል። እዚህ ጋር ደግሞ ካልኩሌተር አለው። ካልኩሌተሩ ደግሞ አሁን ለምሳሌ ዴንሲቲ ብንነካው ዴንሲቲ ማስ ኦቨር ቮሊዩም እንደሆነ እናውቃለን። እና የተሰጠንን ማስ ስናስገባለት ከዛ ደግሞ ቮሊዩሙንም ደግሞ ስናስገባው ጊቭናችን እንደዚህ ስናስገባለት ካልኩሌት የሚለውን በተን ስንጫን ትክክለኛ መልሱን እዚህ ጋር ቁጭ ያደርግልናል ማለት ነው። በእንደዛ ያው ካልኩሌት የሚያደርገው ወደ ከአስራ ምናምን በላይ እንትኖች ኳንቲቲዎች አሉ ማለት ነው እዚህ ጋር። እነሱን ካልኩሌት ማድረግ ያስችላቸዋል። እንደገና ደግሞ ዲፊኒሽን እና ፎርሙላዎችም አሉ፣ እነሱን ማግኘት ያስችላል።
የጨዋታ ወይም ጌም ማስተግበሪያዎች ደግሞ ለህፃናትና ለወጣቶች እንዲሆኑ ተደርገው የተዘጋጁ ናቸው። የህፃናቱ በእንቆቅልሽ መልክ የተዘጋጀ ሲሆን የአዋቂዎቹ ደግሞ በተንቀሳቃሽ ስልክ ስክሪን ላይ በመነካካት የሚደረግ ጨዋታ ነው።
ጌም ነው። ሆምስና የሚባል ጌም አለ። ቀለል ያለ ጌም ነው። እሱም ብዙ ሰው ይጫወተው ነበረ። እንደሰራሁት ሰሞን የዛሬ ሁለት ዓመት እንሰራሁት እና ቦምቦች ይዘንባሉ፣ እነሱን መሸሽ ነበረ።
ከዚህ ባሻገር ለልዩ ልዩ ዓላማዎች የሚሉ ማስተግበሪያዎችም አሉት። ከነኚህ መካከል በዓለም አቀፍ ደረጃ በመፈለጊያ መሳሪያነት የሚታወቁትን ክሮም ወይም ኦፔራ የመሳሰሉ ማስተግበሪያዎችን ሊተካ የሚችል ማስተግበሪያ አንዱ ነው።
ኖርማል ብራውዘር ነው።
እንደ ማንኛውም አፕሊኬሽን
እንደ ኦፔራ
በደንብ ማድረግ ይችላል።
ያው እኔ ዛሬ ሁለት ዓመት ምናምን የሰራሁት በጣም ፓወርፉል ባይሆንም ብቻ አሪፍ አድርጌ እንደሰራሁት አስባለሁ። በዛ ጊዜ ይህን የዛሬ ሁለት ዓመት የሚሰራው አሁን 17-15
ዓመት ነው። እስኪ ምን ምን እንትን ይላል
ይሄ? ኖርማል በቃ ሰርች ብናደርግ ዝም ብለን ሰርች ብናደርግ ምንም ያለ ዶሜን ምናምን ወደ ጉግል ወስዶ ጉግል ላይ ሰርች ያስደርገናል። ዶሜን ጽፈንበት ደግሞ የትክክለኛ ዌብሳይት ደግሞ ሰርች ካደረግን ወደዛ ዌብሳይት ይመራናል ማለት ነው።
ቴክኖሎጂ ነክ መረጃዎች የሚጋሩበት ማስተግበሪያም ሰርተዋል።
እና ደግሞ ኢትዮ ቴክ የሚባል አፕሊኬሽን አለኝ። ቪዲዮዎች ማለት ምን የሚለቃቸውን የቱቶሪያል ቪዲዮዎች እንዲሁም ደግሞ ያው አንዳንድ ተቃሚ ቪዲዮ ያሰፋችሁን ቪዲዮዎች እዚህ ጋር ለቃለሁ። እዚሁ ከአፕሊኬሽን ሳይወጡ ማየት ቪዲዮን ማየት የሚችላሉ ማለት ነው። ሌላው ደግሞ እዚሁ የቴክ መረጃ የሚባል እንትን አለው ሴክሽን አለው እና እዚህ ጋር ደግሞ በየጊዜው የሚወጡ ዜናዎችን እንዲሁም የቴክኖሎጂ መረጃዎችን ላይቭ ዳታ ሲከፍቱ ያሳያችኋል ማለት ነው። እዚህ ጋር ግን ያለ ዳታና ኦፍላይን የሚሰራ አንድ ፊቸር አለው። ይሄ ምንድነው? መሰረታዊ መረጃዎች የሚለው መሰረታዊ ማንኛውም ሰው ሊያውቃቸው የሚገባ ስለ ስልክ እና ደግሞ ስለ ኮምፒውተር አንዳንድ ነገሮችን ማወቅ ሊገባ የሚያስፈልጋቸው ነገሮች እዚህ ጋር ጽፌያለሁ።
ተማሪዮ ከዚህ ባሻገር በክፍያ ለሌሎች አካላት የሰራቸው ማስተግበሪያዎችም እንዳሉት ይናገራል።
አዎ በክፍያ ለሰዎች የሰራሁት አፕሊኬሽኖች አሉ። ከነዛ ውስጥ ደግሞ የቤቲንግ ቲፕ የሚሰጡ ልጆች አሉ። ለእነሱ
የሰራኋቸው
ያው የወረረድ ያው ሂንት ምናምን የሚሰጡ ማለት ነው። ዛሬ እንደዚህ ያሰሱ እንደዚህ የሚሉ ቲፕ የሚሰጡ ልጆች አሉ። እነሱ በቀላሉ ወደ በክፍያ የሚሰራ አፕሊኬሽኑ ለተጠቃሚዎችም ሲላክ ብር ከፍለው ነው ተጠቃሚዎች የሚያገኙት ማለት ነው። ያን አፕሊኬሽን ያለበለዚያ አይሰራላቸውም። እና ያው በየጊዜው የሚሰጣቸውን ቲፕ የሚያገኙበት አፕሊኬሽን ሰርቻለሁ። ከዛ በተጨማሪ ደግሞ ቆየ ዛሬ 2 ዓመት አካባቢ ለሰው ለትምህርት ቤት ነገር የሰራሁት ነገር አለ። ለዚህ ሀገር ትምህርት ቤት ሳይሆን አዲስ አበባ ነበረ። አዲስ አበባ ሃይስኩል የሆነ ትምህርት ቤት አለ እና ያው መረጃዎችና ውጤታቸውን ምናምን የሚለቅበት አፕሊኬሽን ሰርቼ ነበረ። ከዛ በተጨማሪ ደግሞ አሁን እየተናገርኩት ያለው አፕሊኬሽን አለ ያው ለትምህርት ቤት ነው።
በቀጣይም ሌላ ሊያወጣው በሂደት ላይ ያለ ማስተግበሪያም መኖሩን ይናገራል። በቤተሰቦቹ ድጋፍ በመኖሪያ ቤታቸው ገመድ አልባ የኢንተርኔት አገልግሎት ማስገባቱንም ገልጾልናል። ወደፊት በዚህ ሙያ ገፍቶበት የሶፍትዌር ባለሙያ መሆኑን እንደሚፈልግ የሚናገረው ኢዮብ ለአሁኑ ግን የላፕቶፕ ችግር እንዳለበት ነው የሚናገረው። አሁን እሱ እየሰራበት ያለው ላፕቶፕ አዳዲስ ማስተግበሪያዎችን ለመስራት አቅም የለውም ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮቻችን የዛሬ ጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ሰለሞን አባተ በፕሮግራሙ አርቶት፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው ፕሮግራሙ በመምራት ስመኝሽ ቆየ በዜናዎቹ ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አምሽተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሁንላችሁ። ደህና ደሩ።
Hagare, hagare, oh, you're gonna smash it.